ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት ህዳር 30 2016 ዓ.ም ተምረት መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በዋና አዘጋጅነት አብረናችሁ እንቆያለን። እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አድማጮቻችን እምሽቱ እንግዳ ይዘንላችኋል። እንግዳችን ዶክተር አሉላ ፓንክረስት ናቸው። ዶክተር አሉላ ከሁለት አስርት ዓመታት በላይ የኢትዮጵያ ወጣቶችንና ታዳጊዎች ላይ ትኩረት አድርጎ ጥናት የሚያደርገው የያንግ ላይፍ ኢትዮጵያ ዋና ዳይሬክተር ናቸው። ጥናቱ በስነ ተዋልዶ፣ በአእምሮ ጤና፣ በትምህርት ጥራት እንዲሁም በአመጋገብና በሌሎች ጉዳዮች ዙሪያ የሚያተኩር ነው። ከዶክተር አሉላ ጋር ሶስት ትውልድን ትኩረት አድርጎ ማጥናት ስለቻለው ያንግ ላይፍ ስለተሰኘው ምርምርና ጥናት አነጋግረናቸዋል። ወደ ቃለ መጠይቁ ነው የምናልፈው። አሉላ ፓንክረስት ዛሬ እንግዳችን ስለሆንክ በጣም እጅግ አብዝቼ ነው የማመሰግነው። ላለፉት 20 ዓመታት ወይም ከዛ በላይ ያንግ ላይቭስ በተሰኘ ተቋም አማካኝነት የኢትዮጵያ ታዳጊዎችና ወጣቶች ላይ ጥናት ስትሰሩ ነበረ። የዛ ዳይሬክተር ነህ። እስቲ ምንድን ነው ያንግ ላይቭስ የሚሰራው? የእድሜ ዘመን ወይም ደግሞ ሎንጂቱዲናል ጥናት የሚባለው ነገር ደግሞ ምንድን ነው?
እሺ፣ በጣም አመሰግናለኝ ስለጋበዛችሁኝ፣ ይህን እድል ስለሰጣችሁኝ። ያንግ ላይቭስ ማለት የረጅም ጊዜ ጥናት ነው ማለት ተከታታይ ጥናቶች፣ የተወሰኑ ልጆች ከተወለዱ ጀምሮ ነው የምናጠናቸው እና በአራት ሀገር ነው የሚካሄደው። ከኢትዮጵያ በተጨማሪ በፔሩ፣ በህንድ እና በቪየትናም ይካሄዳል። በአጠቃላይ 12,000 ልጆች ነው የምንከታተለው እያንዳንዱ ሀገር ውስጥ 3,000። ከነሱ ውስጥ ደግሞ 2,000 የሚያክሉ በአውሮፓ አቆጣጠር በ2000 ነበር የተባለው እና በዚህ በምዕት ዓመት ግቦች ሚሌኒየም ዲቨሎፕመንት ጎልስ ጊዜ ውስጥ በድህነት የሚያድጉ ልጆች ህይወታቸው ምን ይመስላል የሚለውን ለማጥናት ነበረ የተጀመረው እና 2,000 ከተወለዱ ጀምሮ ነው የምንከታተላቸው። ስለዚህ አሁን 22-23 ዓመታቸው ነው። ሌሎቹ ስንጀምር 1,000 ልጆች 7 ዓመታቸው ነበር ገና ጥናቱ ሲጀመር። ስለዚህ ሁለቱን ቡድን ማስተያየት እንችላለን። ለውጦች ምን ያህል እንደመጡ ልጆቹ እያደጉ ከትላልቆቹ ጋር እናስተያያቸዋለን። ኢትዮጵያ ውስጥ በ6 ክልል በ20 የተለያየ አካባቢ ነው ጥናቱ የሚካሄደው። እያንዳንዱ አካባቢ የሚመረጡት ህፃናት በአቦሰጥ ማለት እያንዳንዱ ከደሃውም ከሀብታሙ ግማሽ ሴቶች ግማሽ ወንዶች ናቸው። ግን ደሃ ተኮር ጥናት ነው። ስለዚህ አብዛኛው ከተማ አካባቢ ትንሽ ከደሃ አካባቢ ነው። እንደዚሁም በገጠሩ ምግብ ዋስትና ችግር ያለባቸውን አካባቢዎች ነው በብዛት የተመረጡት እና ልዩነቶቹን እናያለን። በሴት በወንድ በከተማ በገጠር በደሃ በሀብታም በክልሎች ምን አይነት ልዩነቶች እንዳሉ ማጥናት እንችላለን። በተጨማሪ ደግሞ ልጆቹ እያደጉ ከራሳቸው ድምፅ ለመስማት የተወሰኑት ወደ 100 ያህል የሚሆኑት ጠለቅ ያለ ጥናት ከነሱ ጋር ረጅም ውይይት እያደረግን ስለ ምኞታቸው፣ ስለ ወደፊት የዕጣ ፈንታቸው ምን እንደሚያቅዱ ገና ልጆች ሆነው 8 ዓመት ሆኗቸው እና አጥንተናቸዋል። ከነሱ ጋር ተወያይተናል እና እስካሁን ድረስ 7 ዙር ነው የተካሄደው። መጀመሪያ ወላጆቹ ነበር ያነጋገርነው ህፃናት እያሉ። ከዛ እያደጉ ሲመጡ ወላጆቹንም እና ህፃናቶቹንም ጭምር እያነጋገርን ነበረ። ከዛ በዚህ በኮቪድ ዘመን ቀጥታ ሄደን ማነጋገር ስላልቻልን በስልክ ነው 5 ጊዜ በተለያየ ጊዜ በ2 ዓመት ውስጥ ያነጋገርናቸው። አሁን ደግሞ 7ኛው ዙር ሆኑ ልጆቹን እነሱን አነጋግረናል። ይህን ይመስላል አጠቃላይ ጥናቱ።
እሺ፣ መልካም። በተለያየ ጉዳዮች ላይ ነው እናንተ ጥናታችሁን የሰራችሁት እና እነሱን እየከፋፈልን እናንሳቸው። ቅድሚያ እስቲ ስለ ድህነት ስለሆነ ከአመጋገብ ጋር ከትምህርት ጋር በተያያዘ ያሉትን ነገሮች እንቃኝ።
መልካም። አመጋገብ በጣም ወሳኝ ነው። ብዙ ጊዜ ጥናቱን ስናካሄድ ህፃናቱ የልጆቹ እድሜ ወሳኝ ነበረ እና መጀመሪያ ላይ የአመጋገብ ጉዳይ ነበረ በጣም አሳሳቢ። በጣም የሚያሳዝነው ነገር ካጠናናቸው ልጆች ያጣናቸውም አሉ በዚህ በመጀመሪያው 5 ዓመት እና ህፃንነታቸው በቂ ምግብ ወይ ተመጣጣኝ ምግብ ያላገኙ ህፃናት እያደጉ ሳለ ስለምንከታተላቸው ምን አይነት ለውጥ እንደሚመጣ ማሳየት ችለናል። እና እንደውም በአንድ በኩል የሚያሳስብ ጉዳይ ነው፣ በሌላ በኩል ግን ጥናቱ ተስፋ የሚሰጥ አይነት ውጤት ነው ያገኘ ነው። ምን ለማለት ነው የፈለግኩት? እነዛ በህፃንነታቸው የተጎዱ በአቀንጭራነት ያጠቃቸው ልጆች የተወሰኑት በርከት ያሉት እንደውም በአራቱም ሀገር በተለይ በኢትዮጵያ ሁኔታቸው እየተሻሻለ መጣ እያደጉ ሳለ ትምህርት ደረጃቸውም ስለምንፈትናቸው በቋንቋም በሂሳብም በሌሎችም በአእምሮ ችሎታቸውም ስለምንፈትናቸው መጀመሪያ እንደተፈራው የነበረው አስተሳሰብ በዓለም አቀፍ ደረጃ በህፃንነት አቀንጭራ ያጠቃቸው ልጆች በቃ ተስፋ የላቸውም፣ ምንም የተሻለ ሁኔታ ላይ ሊደርሱ አይችሉም እና ለዘላለም ዕጣ ፈንታቸው የተቋጨ ነው የሚል አስተሳሰብ ነበረ። እኛ ግን እያጠናናቸው ስንሄድ ብዙዎቹ የተሻለ ሁኔታ ላይ የመጡ ስናይ ጊዜ ይሄማ አመጋገብ ወሳኝ መሆኑና በመጀመሪያው 1000 ቀናት ብቻ ሳይሆን ከዛም በኋላ ለውጥ ማምጣት ስለሚቻል የትምህርት ቤት ምገባ ፕሮግራም በጣም ወሳኝ መሆኑን ማወቅ ቻልን። እና እንደውም እዛን ጊዜ አልፎ አልፎ ድርቅ አካባቢ የነበሩ ቦታዎች ካልሆነ በስተቀር መደበኛ በትምህርት ሚኒስቴር የትምህርት ቤት ምገባ ፕሮግራም አልነበረም። ከዛ በኋላ ይህ ጥናትም በጣም አስፈላጊነቱን አስምሮ አሳውቆ ነበር እና በአገር አቀፍ ደረጃ የምገባ ፕሮግራም አሁን ተካሂዷል። እንደውም በዚህ በኮቪድ ጊዜ የተወሰነ ጊዜ ሲቋረጥ ምን ያህል ህፃናት እንደተጎዱ በተለይ ከደሃ ቤተሰቦች የሚመጡ ልጆች የአመጋገብ ትምህርት ቤት መቀጠል እንዲችሉ በጣም ትልቅ ሚና ወሳኝ ነገር ነው። ስለዚህ በአመጋገብ በጣም ወሳኝ መሆኑ እና እድሜያቸው እየጨመረ ለምሳሌ ሴት ልጃገረዶች በሚያረግዙ ጊዜ የአመጋገቡ ሁኔታ ለሚቀጣይ ላለው ትውልድም ትልቅ ችግር ሊፈጥር ይችላል፣ በቂ እና የተመጣጠነ ምግብ ካላገኙ። እሱንም ጭምር ማየት ችለናል። ማለት ከአጠናናቸው ህፃናት አቅመ አዳም ደርሰው እንደገና እነሱም ተጋብተው ልጆች ወልደው የልጆቹን ዕጣ ፈንታ አሁን እያጠናን ነው፣ 20 ዓመት የቀጠለ ጥናት በመሆኑ። ሁለተኛው ነገር ደግሞ የትምህርት ጉዳይ ነው። እንግዲህ የትምህርት ጉዳይ ምንድነው? አንዱ በጣም የዚህ የጥናት ፕሮጀክት ያገኘው ጠቃሚ መረጃ ምንድን ነው? በቅድመ መደበኛ ትምህርት እድል ያገኙ ልጆች እያደጉ ሳለ የትምህርት ውጤታቸው በጣም ከሌሎቹ የተሻለ እንደሆነ፣ ሁለተኛ ደረጃ ትምህርት እስከሚጨርሱ ድረስ ያ ልዩነት ጎልቶ ይታያል። ስለዚህ የቅድመ መደበኛ ትምህርት በጣም ወሳኝ መሆኑን ማረጋገጥ ቻለ እና የአንድ ዓመት የቅድመ መደበኛ ትምህርት ስርዓት በሀገር አቀፍ ደረጃ አሁን ተዘርግቷል እና በገጠር አካባቢ ማንኛውም ልጅ ይህን እድል ሊያገኝ ይችላል። የትምህርትና ስራ በተለይ በድሃ ቤተሰቦች ውስጥ የህፃናት ጉልበት ብዝበዛ ጉዳዮችን ማጥናት ጀመርን። እናም ዋናው ግኝቱ ምንድን ነው? በጊዜ ሂደት የትምህርት ተደራሽነት በጣም ጨመረ፣ ነገር ግን በጥራት በጣም ችግር እንደተፈጠረና ጥራት ዝቅ በጣም እያሽቆለቆለ መሄዱን ማረጋገጥ ቻለን። ያው የትምህርት ሚኒስቴር ጉዳዩንም ያውቀዋል። በተለይ ለምሳሌ የጾታ ጉዳይ አንደኛ ደረጃ እና በሁለተኛ ደረጃ የሴቶች ተሳትፎ በጣም ትልቅ ለውጥ ነበረው። ምንም እንኳን የቤት ስራ ጫና በሴቶቹ ላይ ከፍተኛ ቢሆን እንኳ የተሳትፏቸውና ተደራሽነቱ ትልቅ ለውጥ ነበረው። ነገር ግን እድሜያቸው ከፍ ባለ ጊዜ፣ በጉርምስና ጊዜ፣ እንደገና አለዕድሜ ጋብቻ ጉዳይ አንዴ ካገቡ በኋላ በተለይ ለአቅመ ሔዋን ሳይደርሱ ሴቶቹ ካገቡ የትምህርት የመቀጠል ዕጣ ፈንታቸው በጣም ዝቅተኛ ነው።
አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጋቢና ቪኦኤ መሰናዶ ነው። ከዶክተር አሉላ ጋር የምናደርገው ቆይታ አልተጠናቀቀም፣ እንመለስበታለን። የሙዚቃ አፍታ እንውሰድ። ሰው ሁሉ ያያል በዝምት ቤቱን ከቆጣጥሮ ነፃነቱ አያትም አላያት መቼ ገርም ተመኘው ፈልጌ ላነጋግራት ገናለ ረፍታንኳ ቁብሰታኝ ፈቅዳ ብጠጋት እሷ ደስታዋ መች በሌላው ተወሰነ በማይኗ ለሌላው ተገብቶ መች ቦታ ሰጠ ዋርከች
ሌላኛው እንግዲህ ትኩረታችሁ የወጣቶች አእምሮ ጤና ላይ የሚያተኩር ነው። በተለይም ደግሞ ባለፉት 10 እና 5 አመታት ከዛ በፊት ካለው ጋር በንጽጽር እናንተ በጥናታችሁ ያረጋገጣችኋቸው ነገሮችስ ምንድን ናቸው?
አዎ፣ በጣም ጥሩ ጥያቄ ነው። እና አሁን የአእምሮ ጤና ላይ በጣም ትኩረት እያደረግን ነው። ልጆቹ ትንሽ ባሉበት ጊዜ ይህን ጉዳይ ብዙም አላጠና ነውም፣ ግን ስለ ሕይወታቸው ያላቸውን አስተሳሰብ በደንብ እያጠናን ነው። ግን የተወሰኑ ነገሮች አጥንተን ነበረ። ሕይወት መሰላል የምንለው አይነት መረጃ ነበረ። በሕይወት መሰላል የት ነው እነሱ ራሳቸውን የሚያስቀምጡት የሚለውን ነገር በዚህ በኮቪድ ጊዜ በጣም እያሽቆለቆለና የአእምሮ ሁኔታ ችግሮች እንደተፈጠሩ መረጃዎች ነበሩን። እንደውም በኮቪዱ ጊዜ ውስጥ 5 ጊዜ በስልክ ስላነጋገርናቸው ለውጦች ማየት ችለን ነበረ። የአእምሮ ችግር ደግሞ አንደኛ ነገር ከምግብ ዋስትና እና በግጭት ሳቢያ ለውጦች እንደመጡ ማሳየት ችለን ነበር። ለምሳሌ በትግራይ ጦርነት ጊዜ 2 ጊዜ በስልክ ከመቋረጡ በፊት ባደረግነው ጥናት ከመጀመሪያው ወደ ሁለተኛው ስልክ ጥናት የወንዶቹ ጭንቀት አንግዛይቲ የሚባለው መጨመር፣ የሴቶቹ ደግሞ የድብርት ዲፕሬሽን የመጨመሩ ነገር ማሳየት ችለን ነበረ። አሁን ደግሞ ጥናቱን ያካሄድን ነው። ለዚህ ጥናት መነሻ የሚሆን ሙከራ ጥናት ዘዴዎቹንና መጠይቆቹን ስንጠይቅ ጦርነት አካባቢ ችግር ያጋጠማቸው አካባቢዎች አይምሮ ችግሮች በጣም ከፍተኛ ጭንቀት እንደሚያስከትል የዚህ የስጋቱም ለማጥናት ችለናል። በአሁኑ ወቅት የእኛ አጥኒ ቡድኖች በ20 የተለያየ አካባቢዎች በኢትዮጵያ እያጠኑ ነው። ሶስት ነገር ነው ያደረግነው። አንደኛ ነገር መደበኛ መጠይቆቻችን አሉ እና እነሱን የአእምሮ ጉዳይ ከትምህርት፣ ከጤና፣ ስራ ጋር፣ ከምግብ ዋስትና ጋር፣ ድርቅ አካባቢዎች፣ ጦርነት አካባቢዎች ይሄ ከሱ ጋር ምን አይነት ግንኙነት እንዳለው ማጥናት ሞክረናል። በተለይ ደግሞ አንዳንድ ጥቃት ያጋጠማቸው ወጣቶች በግልጽ ያለ ፍርሃት መናገር እንዲችሉ ሞክረናል። ኮርቲዞል የሚባል አለ፣ የጭንቀት መለኪያ በፀጉር ውስጥ እና ሌሎችም ሀገሮች ፔሩ፣ ህንድ ሰርተውታል። አሁንም ኢትዮጵያ እየተሰራ ነው። እና ይሄ ምንድን ነው የሚያሳየው? ባለፉት ሶስት ወራት ምን ያህል ያ ሰው ያ ወጣት እንደተጨነቀ መለኪያ ይሰጠናል። ከዛ ያንን መለኪያ ከሌሎቹ ከራሳቸው ከተናገሩት ከኑሯቸው ከምናጠናቸው ነገሮች ጋር ማገናዘብ እንችላለን። እና ምናልባት ያ ሊጠቅም የሚችለው ነገር ምንድን ነው? ለምሳሌ ሁለት ሰዎችን ብናነጻጽር ተመሳሳይ አይነት ውጤት ቢያገኙ አንደኛዋ ሴት ልጅ በጣም ድብርት ወይ ጭንቀት ያጋጠማትና ኑሮዋ የተበላሸ ልትሆን ይችላለች። ሌላዋ ግን ተመሳሳይ አይነት ጭንቀት ወይ ችግር አጋጥሟት እንደምንም ተቋቁማው ሊሆን ይችላል። ስለዚህ በምን አይነት ምክንያት ነው አንዳንዶቹ ክፉ ጊዜ ጭንቀቶችን ለማሳለፍ የቻሉትን ምክንያቶች ከደረስንባቸው ይሄም ለፖሊሲ ግብዓት ይኖረዋል ብለን እናስባለን።
እስቲ ከጾታ አኳያ ሴቶች ላይ በተለይ መጀመሪያዎቹ እድሜያቸው እንግዲህ ወደ 30 የተጠጋ ያሉት ሴቶችና በኋላ ላይ ከሚሊኒየሙ ወይም ደግሞ ከአዲሱ ምዕተ ዓመት ወደ ጥናቱ ከገቡት መካከል ያለው ልዩነት እንዲሁም ከስነ ተዋልዶ አኳያ ደግሞ የመዘገባቸኋቸው ነገሮች ምንድን ናቸው?
መልካም። አንዱ የደረስንበት ምንድን ነው፣ ህጻናቱ እያደጉ ሳለ የጾታ ልዩነቶች በጣም ጎልተው አይታዩም ነበረ 13-15 እስከሚሆናቸው ድረስ። ከዛ በኋላ ግን በጣም ልዩነቶች እየሰፉ ነው የመጡት። ለዛም አንዳንዱ ምክንያቶች ያለ እድሜ ጋብቻ ነበረ እና የዚህ የስነ ተዋልዶ ጉዳዮች ላይ ብዙ ትኩረት አድርገን ነበረ። የወሊድ መከላከያ አቅርቦትና ተደራሽነት፣ ወጣቶቹ ያንን የማግኘት ጉዳዮች በጣም አሳሳቢ ነበሩ። ሴት ልጃገረድ ደግሞ ካረገዘች በኋላ በጣም ብዙ ችግሮች እንደተፈጠሩ ለማየት ችለናል። ለምሳሌ ቤተሰቦች ሳያውቁ ካረገዘች ምናልባት ወደ ባህላዊ ሐኪሞች የመሄድ እና ጽንሱን ለማስወረድ የምታደርገው ጥረት ለጤናዋ ለሕይወቷም ችግር እንደሚዳርጋት እና እንደዚህ አይነት ችግሮች እንደነበሩ ማየት ችለናል። ወደ ሕክምና ማዕከላት የመሄዱ በተለይ ለምሳሌ አምቡላንሶች ሴቶችን ከገጠር ወደ ሐኪም ቤት የመውሰዱ ነገር እሱ ትልቅ ለውጥ ነበር ያየነው። ሆኖም በዚህ በጦርነት የወሊድ መቆጣጠር የመቀነሱም ነገር እና ብዙ ልጆች የመውለዱ ነገር እየጨመረ ሳይሆን አይቀርም።
ከስነ ተዋልዶ አኳያ ብዙ ለውጦች ተመዝግቧል ይባላል። አንተም እንዳልከው የተለያዩ ለውጦች አሉ፣ ግን ቅድም የሚያነሳኸው ነገር አለ። ቤት ውስጥ የስራ ጫናቸው እንዲቃለል አይደረግም። ከዛ አኳያ ከወላጆችም ከማህበረሰቡም ከመንግስትም ያለው እርግጠኝነት ምን ይመስላል?
አዎ፣ ይሄ ትልቅ በጣም አሳሳቢ ጉዳይ ነው። ለምሳሌ በ15 ዓመት እድሜ ወንዶቹና ሴቶቹን ስለ ስነ ተዋልዶ ስንጠይቃቸው ተመሳሳይ መልስ ነው የሰጡት። ብዙም ለውጥ አልነበረም። 19 ዓመት ሲደርሱ ግን በጣም ትልቅ ለውጥ ነበረ። የሴቶቹ እውቀት በጣም ከወንዶቹ ዝቅ ያለ ነበረ እና በትምህርት ቤት ውስጥ ያለው የንጽህና፣ የውሃ አቅርቦት ጉዳዮች፣ የሞዴስ አቅርቦት ጉዳዮች በጣም በርካታ ችግሮች አሉ። በዛ ላይ ደግሞ የጥቃትም ወደ ትምህርት ቤት ሴቶች ልጃገረዶች ሲሄዱ እንደዚህ አይነት ጉዳዮች ይፈጠራል። ስለዚህ ከፖሊሲ አንጻር ዕውቀቱን የሴቶች ዕውቀት እንዲዳብር የሴቶች ብቻ ሳይሆን የወንዶች ማለት ወዳጆቻቸው የሚሆኑ ወንዶች፣ ባሎቻቸው የሚሆኑ አባቶች፣ እነሱም ይህን ጉዳይ ትኩረት ካልሰጡት ለውጦች የሚመጡት በሴቶቹ ብቻ አይደለም። እነሱን መብታቸው እንዲያውቁት ያስፈልጋል ያደረጉም እሱም አንድ ጠቃሚ አቅጣጫ ሊሆን ይችላል። ሌላው ደግሞ አንዴ ካገቡና ልጅ መውለድ ከጀመሩ በኋላ ወላድ መሆኗን ማረጋገጥ ይጠበቅባታል። ብዙ ጊዜ በገጠር አካባቢ የቤትም ቤት ግድ ነው የምትሆነው። የሴቶች ስራ አጥነት በጣም ከወንዶቹ የላቀ ነው። በተለይ በከተማ ሴቶች ካገቡ በኋላ ወደ ስራ መቀጠል የሚችሉበት በተለይ መፍትሄ ካላገኘ ለውጥ ለማምጣት ያስቸግራል።
እንደው ወጣቶች ላይ ከስራ አጥነት አኳያ አሁን ያነሳኸውም ነገር ስላለ ነው። በተለይ ከተማ ላይ ያሉ ደግሞ ወጣቶች እስቲ ትንሽ እነሱ ላይ ትኩረት አድርገህ ብታስረዳን።
መልካም። እንግዲህ የከተማና የገጠር ለውጦች ስናይ እርግጥ በጣም የሰፋ ለውጦች አለ፣ በአገልግሎት አቅርቦት፣ በትምህርት፣ በጤና። ግን አንዱ ጥሩ ነገር ያየነው ትናንት እስካሁን ማለት ከኮቪድ ጊዜ ድረስ ብናስብ ጥሩ ለውጦች እየመጡ ነበር። ምንም እንኳን ልዩነቶቹ ቢኖሩ ትንሽ እየጠበቡ እየመጡ ነበረ። የጤና የትምህርት አቅርቦት፣ በተለይ ደግሞ የመንገድ የመብራት የኤሌክትሪክ መስፋፋት የሞባይል ስልክ ብዙ ለውጦች ያመጣ ነበረ በገጠር። አሁን በከተማ ያለው ችግር በተለይ በቅርብ ጊዜ የጨመረ የመጣው ምግብ ዋስትና ችግር በጣም የጨመረ የመጣው ያየነው በከተማ አካባቢ እና በደቡብ ክልል ውስጥ ነበር። በከተማ አካባቢ ደግሞ በጣም እየሰፋ የመጣበትን ምክንያት ስንፈትሽ አንደኛው ነገር የኑሮ ውድነት፣ የገንዘቡ የመግዛት አቅሙ እየቀነሰ በመምጣቱ ይሄ እንደ ትልቅ ችግር ነው የታየው። በዛ ላይ ደግሞ በኮቪድ ጊዜ ብዙ ነገሩ ምስቅልቅሉ ነበር የወጣው። ከዛ ደግሞ የጦርነቱም ችግር በርካታ አካባቢዎች የምግብ ዋስትናን ችግር እያባባሰው ነው የመጣው እና ከተማ አካባቢ ትምህርታቸውን ጨርሰው ውጤት አልመጣልኝም ይላሉ እና ምንድነው እንግዲህ ትምህርት ጥራት እየቀነሰ ከዛ በኋላ ያለውም ትምህርት ለስራ ዓለም የሚያዘጋጃቸው አይነት ትምህርት አለመሆኑ የቲቪቲ እንኳን ራሱ ካለው ከስራ እድሎች ጋር ብዙ ጊዜ የማይገናዘብ እና የማይመጣጠን ሆኖ ነበር ያገኘ ነው እና ይሄ የስራ አጥነት አንዱ ችግር ነው። በሌላ በኩል ደግሞ የአስተሳሰብ ችግር አለ። ወጣቶቹ በተለይ ገጠር ውስጥ ወደ ከተማ መፍለስ ነው የሚፈልጉት፣ የመንግስት ስራ ነው ማግኘት የሚመኙት። በዛ ምክንያት ወጣቶቹ ቤተሰቦቻቸው ላይ ጫና የመሆኑን ነገር በጣም የአእምሮ ጭንቀትም የሚፈጥርባቸውን ሁኔታ በተለይ በከተማ አካባቢ አጋጥሙናል።
መልካም። እንግዲህ የእናንተ ጥናቶች ለባለድርሻ አካላቶች የሚደርስ እናውቃለን እና ጥናቱ ምን ያክል ተግባራዊ መሆን ችሏል?
እንግዲህ ሰባተኛ ዙር ነው እያካሄድ ነው ያለው እና በየዙሩ አንዱን ዙር ውጤት መጀመሪያ በክልል ደረጃ መረጥናቸው አካባቢዎች ሰዎችን መጥተው የክልልም ባለስልጣንና ከየሚኒስትር መስሪያ ቤቶች ሰዎች እየመጡ ያንን ያደረስንባቸውን ግኝቶች ምን ያህል በእነሱ እይታ ትክክል ናቸው ወይም መታረም ያለበት ነገር እንዳለ እናወያያለን። ከዛ ደግሞ በፌዴራል ደረጃ በአገር አቀፍ ደረጃ እንደገና እነዛን ውጤቶች ለማሳወቅ ስብሰባዎች እናደርጋለን። ከዛ ደግሞ መጽሔቶች እና የብዙ እትመቶች አሉን። በኢትዮጵያ ላይ ከ300 ወርኪንግ ፔፐርስ እትመቶች አሉን። ከዛ ደግሞ እነሱን ደግሞ በመጣጥፍ የፖሊሲ ንድፎችን እናዘጋጃለን። አጭር ማለት የአራት ገጽ ወይ የስምንት ገጽ ለማንም ሰው ሊረዳው የሚችል እነዚህን በድረ ገጽ አለን። ጣጥፎችንም እንትንላለን፣ ስብሰባዎች እናካሄዳለን። ከሱ ጭምር ግን በጣም ትልቅ ለውጥ የመጣው ከ14 ዓመት በፊት አንድ ስብሰባ አድርገን ነበር እና ቅድም ያልጠቀስኩት ነገር ከመደበኛ ጥናቶቻችን በተጨማሪ የፖሊሲ ነክ ጥናቶች ብዙ አካሄድናል። ለምሳሌ ምግብ ዋስትናን በሚመለከት የሴፍቲነት ምን ያህል ተግባራዊ እንደሆነ፣ ህፃናት ላይ ምን አይነት ጫና ፈጥሮ እንደሆነ ከስራ ጋር ተገናኝቷል የሚለውን ነገር አንዱ እሱ ነው። አንድ መድረክ ፈጠርን፣ የህፃናት ጥናትና ትግበራ መድረክ ቻይልድ ሪሰርች ኤንድ ፕራክቲስ ፎረም የሚል ከዩኒሴፍ እና ከሴቶች ወጣቶችና ህፃናት ጉዳይ ሚኒስቴር መስሪያ ቤት ጋር በአንድነት ጀመርን እና በየወሩ ሐሙስ ቀን አሁን ሴቶችና ማህበራዊ ጉዳይ የሆነው መስሪያ ቤት የሚያካሄደው ነው። አሁን ለምሳሌ አመጋገብ ላይ የትምህርት ምገባ ፕሮግራም መኖሩ እንዲስፋፋ፣ እንደዚሁም ትምህርት ጥራት ጉዳይ እና የቅድመ መደበኛ ትምህርት አስፈላጊነቱ በጣም ወሳኝ እንደሆነ እና በሀገር አቀፍ ደረጃ መዘርጋት እንዳለበት፣ ይህንንም የእኛ ጥናት የራሱን አስተዋጽኦ ያደረገ ይመስላል።
እሺ፣ ያንግ ላይቭስ እስከ መቼ ነው ይሄንን ጥናት የሚቀጥለው?
ይሄ ጥናት እስካሁን ድረስ በአብዛኛው በእንግሊዝ መንግስት ፎሬን ኤንድ ኮመንዌልዝ ዲቨሎፕመንት ኦፊስ በእነሱ በኩል ነበረ ጥናቱ። በአራቱም ሀገር ፋንዱን የሚሰጡን እና ጥናቱ እንዲካሄድ የረዱን እነሱ ናቸው። እና በአሁኑ ወቅት ትንሽ ቀዝቀዝ ብለውብናል። ያው የዩክሬንም ጉዳይ አለ፣ ደግሞም ጦርነት ባለበት አካባቢ ሰብአዊ መብት ጉዳይ እና የዕለት እርዳታ ላይ ትኩረት ነው እንጂ ጥናት ላይ አሁን ብዙ የመቀጠሉ እድል ምናልባት ሊጠብ ይችላል። ግን ምንድነው አሁን እንደዚህ አይነት ጥናቶች በቀጠሉ ቁጥር ጥቅማቸው እየጨመረ ነው የሚመጣው። ህፃናት ከልጅነት ጀምሮ የራሳቸውን ቤተሰብ መስርተው ልጆች ወልደው እንደገና ሁለተኛውን ትውልድ ሶስት ትውልድ ማየት ችለናል። ስለዚህ ምን አይነት ለውጦች እንደሚመጡ በደንብ ማሳየት ስለሚቻል ቢያንስ አንድ ዓመት ተኩል እንደሚቀጥል እርግጠኛ ነው። ምኞቴ ግን በጣም እንዲቀጥል ነው። ባናቋርጠው ደስ ይለኛል። በሀገር አቀፍ ደረጃ ምንም እንኳን የውጭ ድጋፍ ባናገኝ እነ ፕሮፌሰር ጣሰው አብረውኝ ይሰራሉ የፖሊሲ ስታዲዝ ኢንስቲትዩት፣ እነሱ ነው ሰርቬውን የሚያካሄዱት እና ብዙ ጊዜ ይሄ ጥናት እንደው ቢቀጥል ጥሩ ነው የሚል ሁላችንም እየተመካከርን ከርማለን።
እሺ፣ መልካም አሉላ፣ ለሰጠህን ጊዜ ከአሜሪካ ድምፅ ጋር ለነበረ ቆይታ እጅግ አብዝቼ ነው የማመሰግነው።
እኔ ነኝ የማመሰግነው ይህን እድል ስለሰጣችሁ።
አድማጮቻችን ለምሽቱ የያዝናቸው መሰናዶዎች እዚህ ተጠናቀዋል። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን ጥንቅራችን እንጠብቃችኋለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪኦኤ አማርኛ ፌስቡክ ገጽ ላይ በመግባት ለጋቢና ቪኦኤ እያላችሁ አድርሱ። ስልክ ቁጥራችሁን እንዲሁም ከጥያቄዎቻችሁ ጋር አያይዛችሁ ብትተውልን መልሰን በመደወል ከእናንተ አስተያየትና ጥያቄዎችን እንወስዳለን። የደንገረመው መሰናዶውን በመምራት ጽዮን ግርማ፣ በዋና አዘጋጅነት ኤልያስ አስማረ፣ ስርጭቱን በማቀናበር አብረናችሁ ነበርን። ሰላም ጤና ይስጥልን። ደህና ደሩ። Bye-bye.
ሸሽ ሰዋታችን ሰዋታችን